kanis ngeesummeese antujube horati qoppi boridin walitdi የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 2 2014 ዓመተ ምህረት ዝግጅታችን ጀመረ። በሶማሌ ክልል የተከሰተው ድርቅ አድማሱን ማስፋቱና አብዛኞቹ የክልሉ ዞኖች የድርቁ ተጎጂዎች መሆናቸውን ክልሉ አስታወቀ። የሶማሌ ክልል አደጋ ስጋት ስራ አመራር ቢሮ ምክትል ኃላፊ አቶ ሳዲቅ አብዱል ቃድር ናቸው ተከባለን። ቦረና ዞን ላይ የተከሰተው ድርቅ በዱር እንስሳት ሀብት ላይ ጉዳት ያደረሰ መሆኑን የቦረና ብሔራዊ ፓርክ ኃላፊ አቶ ንጉሴ ዋታ ለቪኦኤ ተናግረዋል። ነዚህንና ሌሎች በርከት ያሉ ዘገባዎችን በሚሽቱ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ ማዳመጥ ትችላላችሁ። ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የቀድሞ የብሔራዊ መረጃና ዳይሬክተር ጀነራልን ጨምሮ በአራት ተከሳሾች ላይ የፌደራሉ ከፍተኛ ፍርድ ቤት በሌሉበት የጥፋተኝነት ውሳኔ ያስተላለፈባቸው መሆኑ ታውቋል። ሌሎች ተከሳሾች ደግሞ እንዲከላከሉ ፍርድ ቤቱ ብይን ሰጥቷል። መለስካቸው አማሃ ዝርዝር አለው።
የቀድሞ ብሔራዊ መረጃና ደህንነት ዳይሬክተር ጀነራል አቶ ጌታቸው አሰፋ፣ አቶ አስፋ ግዴ፣ አቶ አሰፋ በላይና አቶ ሸሻይል ኡል በተባሉት ተከሳሾች እንደቀረበባቸው ክስ አንቀጽ መሰረት በአቃቢ ሕግ ማስረጃዎች የተረጋገጠ በመሆኑ ክሱ ከተመሰረተባቸው ጀምሮ ፍርድ ቤትም ባለመቅረባቸው በሌሉበት የጥፋተኝነት ውሳኔ ተላልፎባቸዋል። የፌዴራሉ ከፍተኛ ፍርድ ቤት የቀድሞ መረጃና ደህንነት ምክትል ዳይሬክተር የነበሩትን አቶ ያሬድ ዘሪሁን ጨምሮ ሌሎች 24 ተከሳሾች ደግሞ ከጠበቆቻቸው ጋር ቀርበው በአቃቢ ሕግ ማስረጃ የተረጋገጠባቸውን ክስ እንዲከላከሉ ብይን ሰጥተዋል። ተከሳሾቹ በዋስ ወጥተን ክሳችን እንከታተል ብለው ለፍርድ ቤት ጥያቄ አቅርበዋል። አቃቢ ሕግ በበኩሉ በዋስትናው ጥያቄ ላይ አስተያየቱን በጽሑፍ ለማቅረብ ጠይቋል። ፍርድ ቤቱም ተለዋጭ ቀጠሮ ለታህሳስ 6 ቀን 2014 ዓ.ም ሰጥቷል። በተከሳሾቹና በአቃቢ ሕግ መካከል ላለፉት 3 ዓመታት ያህል ክርክሩ ሲካሄድ መቆየቱም ይታወሳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የደቡብ አፍሪካ ሐኪሞች የኦሚክሮን ቫይረስ ህመም ምልክትና ጉዳት ከዴልታ ቫይረስ ያነሰ መሆኑን ገለጹ። አሶሺየትድ ፕሬስ ዛሬ ከደቡብ አፍሪካ አንዳንድ የህክምና ዶክተሮችን ጠቅሶ እንደዘገበው ሐኪሞቹ ለኦሚክሮን የኮቪድ-19 ቫይረስ ተጋልጠው ለህክምና ከሚመጡ ህሙማን መካከል ወደ ሆስፒታል የሚልኳቸው እጅግ አነስተኛ ወይም የሌሉ ናቸው። ከሐኪሞቹ መካከል አንዱ የሆኑት የደቡብ አፍሪካው ዶክተር ኡንቤን ፒሌይ ለኦሚክሮን ቫይረስ የተጋለጡ ብዙዎቹ ህሙማን የሚያስታግሱት በቤታቸው ሆነው እንደሆነ ተናግረዋል። ብዙዎቹም ከ10 እስከ 14 ቀን ውስጥ ከበሽታው ያገግማሉ ብለዋል። የደቡብ አፍሪካ ብሔራዊ የተላላፊ በሽታዎች ማዕከል እንደገለጸው ደግሞ በቅርቡ ወደ ሆስፒታል ከገቡ የኮቪድ-19 ህሙማን መካከል በጠና የታመሙት 30 ከመቶ የሚሆኑት ብቻ ሲሆኑ ለሞት የተጋለጡት 3 ከመቶ ብቻ ናቸው። ይሁን እንጂ ዓለም አቀፍ ባለሙያዎች እንደሚሉት ኦሚክሮን ዴልታ ቫይረስ ትልቁን ጉዳት የሚያስከትል ቢሆንም በከፍተኛ መጠን የተስፋፋ የሚገኘው ኦሚክሮን መሆኑን ገልጸዋል። በደቡብ አፍሪካ አሁን ካሉት የኮቪድ ተጋላጮች መካከል 70 ከመቶ የሚሆነው በኦሚክሮን አማካኝነት መሆኑን ተመልክቷል። ካሜሩን ውስጥ በማህበረሰቦች መካከል በተፈጠረ ግጭት ወደ 30 ሺህ የሚሆኑ ሰዎች ወደ አጎራባች አገር ቻድ መሰደዳቸውን የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ አስታወቀ። እንደ አውሮፓ አቆጣጠር ታህሳስ 5 በካሜሩን የድንበር አካባቢዎች በሚገኙ ነዋሪዎች መካከል የመጠጥ ውሃ ጉድጓዶችን ለመጠቀም በተነሳ ግጭት 22 ሰዎች ሲሞቱ 30 የሚሆኑት ደግሞ ክፉኛ መቁሰላቸውን የመንግስታቱ ድርጅት ትናንት ባወጣው መግለጫ አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በበርካታ የዩናይትድ ስቴትስ ክፍለ ግዛቶች ከአርብ ምሽት ጀምሮ እስከ ቅዳሜ ማለዳ ድረስ የነበረው ከፍተኛ የአውሎ ነፋስ ወጀብ በርካታ ሰዎችን የገደለና ያቆሰለ ሲሆን ከፍተኛ የንብረት ውድመት ማድረሱም ተገለጸ። የኬንታኪ ገዢ አንዲ በሽር ኬንታኪ ውስጥ ቢያንስ 50 ሰዎች ሳይሞቱ እንዳልቀሩ ገልጸው ይህ ቁጥር ከዚያም በላይ ሊጨምር ይችላል ሲሉ በክፍለ ግዛቲቱ ውስጥ ላሉ የቴሌቪዥን ጣቢያዎች ተናግረዋል። በሽር በኬንታኪ የአስቸኳይ ጊዜ አዋጅ ማውጣታቸው ሲገለጽ የብሔራዊ ዘብ ጦርም ለእርዳታው ሥራ እንዲሰማራ መጠራቱን አስታውቀዋል። የዩናይትድ ስቴትስ ባለሥልጣናት የአውሎ ነፋስ ወጀቡ ቢያንስ በአምስት ክፍለ ግዛቶች በአርካንሳ፣ ኤሊኖይ፣ ኬንታኪ እና ቴነሲ ከፍተኛ ጉዳት ማድረሱን ተናግረዋል። ከፍተኛ ጉዳት በደረሰባት በቴነሲ ክፍለ ግዛት በአርካንሳስ የአረጋውያን መንከባከቢያ ውስጥ የሚገኝ አንድ ሰውን ጨምሮ 3 ሰዎች የሞቱ ሲሆን ብዙዎቹ መቁሰላቸው ተነግሯል። የአውሎ ንፋስ ወጀቡ በበርካታ ድርጅቶችና ሕንፃዎች ላይ ውድመት ማድረሱም ተዘግበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ቅዳሜ እንግሊዝ ሊቨርፑል ውስጥ በተጀመረው የቡድን 7 አባል አገሮች የሚኒስትሮች ስብሰባ ላይ የተገኙ ሲሆን የእንግሊዙ የውጭ ጉዳይ ሚኒስትር ሊዝ ትረስም አገሮች በጸረ አምባገነንነት ላይ እንዲተባበሩ ጥሪያቸውን አሰምተዋል። የቡድን 7 አባል አገራት የውጭ ጉዳይ ሚኒስትሮቹ ሩሲያ በዩክሬን ድንበር አቅራቢያ እየገነባችው ስላለው ጦርና ስለ ኢራን የኒውክሌር ስምምነት እንዲሁም ስለ ስልጣንን በኃይል ስለጨበጠው ማይናማር ወታደራዊ ኃይል እንደተነጋገሩ ተዘግቧል። ብሊንከን ከስብሰባው በተጨማሪ ከአውስትራሊያ፣ ጃፓን እና ጣሊያን የውጭ ጉዳይ ሚኒስትሮች ጋር እንደሚነጋገሩም ተመልክቷል። ከደቡብ ምስራቅ እስያ አገሮችም ጋር በአካል ተገናኝተው ለመምከር እንደ አውሮፓ አቆጣጠር ከታህሳስ 19 እስከ 17 ድረስ ወደ ኢንዶኔዥያ፣ ማሌዥያ፣ ታይላንድ እና ሃዋይ እንደሚያመሩም ተዘግቧል። የኢራን ፕሬዚደንት ኢብራሂም ሬሲ አገራቸው ከዓለም ሀያላን አገራት ጋር ቪየና ውስጥ እያደረገችው ያለችው የኒውክሌር ድርድር ከልቧና አጽንኦት ሰጥታ የምታከናውነው መሆኑን ገለጹ ሲል የኢራን ዜና አገልግሎት አስታወቀ። በዩናይትድ ስቴትስና በኢራን መካከል እንደ አውሮፓ አቆጣጠር በ2015 ተደርሶበት የነበረውን ስምምነት እንደገና ለማደስ የተጀመረው ውይይት ኦስትሪያ መዲና ቪየና ውስጥ እየተካሄደ ነው። ድርድሩ እየተካሄደ ያለው ኢራን በቀጥታ ከዋሽንግተን ጋር መነጋገር ባለመፈለጓ በሁለቱ መካከል ወዲያና ወዲህ በሚያሸማግሉ የፈረንሳይ፣ እንግሊዝ፣ ጀርመን፣ ሩሲያና ቻይና ዲፕሎማቶች አማካኝነት መሆኑን የሮይተርስ ዘገባ አመልክቷል። ስማቸውን መግለጽ ያልፈለጉ አንድ የአውሮፓን ምንጭ ጠቅሶ ሮይተርስ እንደዘገበው ኢራን ባለፈው ሰኔ የተቋረጠው ድርድር እንዲቀጥል መልካም ፍላጎት አሳይታለች። ዩናይትድ ስቴትስን ጨምሮ በሀያላን አገሮችና በኢራን መካከል ተደርሶበት የነበረው ስምምነት እንዲፈርስ የተደረገው በቀድሞ ፕሬዚደንት ትራምፕ ዘመን አስተዳደር መሆኑ ይታወሳል። ስምምነቱ ኢራን የኒውክሌር ጦር መሳሪያ ላትሰራ፣ ሌላው ዓለም ደግሞ በአጸፋው የጣለባትን የምጣኔ ሀብት ማዕቀብ እንዲያነሳላት ነበር። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 2 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com ላይ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። በሶማሌ ክልል የተከሰተው ድርቅ አድማሱን ማስፋቱና አብዛኞቹ የክልሉ ዞኖች የድርቁ ተጎጂዎች መሆናቸውን ክልሉ አስታውቋል። በዚህም 2.4 ሚሊዮን ሕዝብ ቀጥተኛ ተጎጂ መሆኑንና ለእንስሳት መኖ በርካቶች ቀያቸውን ለቀው በመሄዳቸው 100 ሺህ ሕፃናት ትምህርት ማቋረጣቸውን የክልሉ የአደጋ ስጋት ስራ አመራር ቢሮ አስታውቋል። ድርቁ እስከ ሚያዝያ ሊቀጥል እንደሚችልም ተነግሯል። አዲስ ቸኮል ተጨማሪ አለው።
በሶማሌ ክልል በዳዋና ሊበን ዞኖች ተከስቶ የነበረው ድርቅ አብዛኞቹን የክልሉ ዞኖች ማዳረሱን የሶማሌ ክልል አስታወቀ። የክልሉ አደጋ ስጋት ስራ አመራር ቢሮ ምክትል ኃላፊ አቶ ሳዲቅ አብዱል ቃድር ለአሜሪካ ድምጽ እንዳስታወቁት በድርቁ የተነሳ ከ62000 በላይ ቁም እንስሳት ህይወት ማለፉንም ተናግረዋል።
መጀመሪያ ድርቁ ጥቂት ወደ ዳዋና ሊበን ዞን አካባቢ ነው የጀመረው። ከዛው ያስፋፋ ወደ ክልሉ ሙሉ ለሙሉ አሁን ከፋፋንና ሽኒሌ ወይ ሲቲ ዞን በስተቀር ሌሎች 9 ዞኖች ያሉትን ወረዳዎች ሙሉ ለሙሉ ያው የድርቁ ክስተት ተሸፍኗልና እስከዛሬ ወደ 78 ወረዳ የሚሆኑትን በአስር ዞን ውስጥ ያሉትን ከፍተኛ የውሃ መጠጥ እጥረት ላይ ናቸው ያሉት የሚኖሩት ህዝብ። በዛም ያው እንደገለጽ ወደ እንስሳት አካባቢ ሲባል ደግሞ የእንስሳት ሞቱም እስካሁን የቁም እንስሳት ተብሎ የሞቱት የታወቀ ወደ 62307 የሚሆኑት እንስሳዎች ናቸው።
ድርቁ ያስከተለውን ጉዳት ለመቀነስ በርካታ የክልሉ አርብቶ አደሮች የተሻለ እንስሳት መኖ ወደሚገኝበት የፋፈን ዞንና ሌሎች አካባቢዎች በመንቀሳቀሳቸው ከ600 በላይ ትምህርት ቤቶች ላይ ይማሩ የነበሩ ከ100000 በላይ ተማሪዎች ትምህርት ለማቆም መገደዳቸውን አስታውቀዋል።
በዛም ከፍተኛ ጉዳት ያደረሰው አካባቢ ኤፒኢ ኢንፎርማል ትምህርት ቤቶች የነበሩትን ሄዱ የነበሩት ተማሪዎች ያው ሶማሌ ላይፍስታይል ያው ኢሚግራንት ስለሆኑ
ከቦታ ስለሚንቀሳቀሱ
ወደ 100000 ገደማ የሚሆኑት ልጆች ከትምህርት ቤት ወጥተዋልና ድሮፕ አውት ሆነዋል። እነዚህም ወደ 607 የሚሆኑት ስኩሎች ሙሉ ለሙሉ የተዘጉትና ግማሽ እንደመጀመሪያው ትምህርት እየሰጡ አይደሉምና ወደ 607 አፌክትድ ስኩሎች ሆነዋል።
ከዚህ በተጨማሪ በ78 ወረዳዎች የሚኖሩ 2.4 ሚሊዮን የክልሉ ነዋሪዎች የድርቁ ተጎጂ መሆናቸው ነው አቶ ሳዲቅ የሚናገሩት። እነዚህ መካከል በድርቁ የተነሳ የምግብ አቅርቦት ችግር ላጋጠማቸው 62000 የክልሉ ነዋሪዎች እርዳታ ለማቅረብ አቶ ሳዲቅ ተናግረዋል። ክልሉ ድርቅ ያስከተለውን የእንስሳት ሞት ለመቀነስ ከ20000 በላይ እስር የእንስሳት መኖና ውሃ ማቅረቡንም ምክትል ቢሮ ኃላፊው አክለው ተናግረዋል።
WFP ሰርተን ወደ 62000 የሚሆኑትን ሰዎች በዳዋ ዞን አካባቢ ምግብ ለማቅረብ ስራ ተሰርተዋልና አሁን ፓይፕላይን ነው ምግብን እየቀረብላቸው ነው። ለነገርኩ ከአሁን በፊትም የእንስሳት መኖ ደግሞ ወደ 20000 የሚሆኑ ፓይሎች የእንስሳት መኖ የሚሆን ያው ኦልሬዲ ተቀርበዋልና ለህዝቡም ተከፋፍለዋል። ከዛ ውጭም ደግሞ ሶማሌ ክልል ውስጥ ያሉትን የተለያየ ህዝቡም አት ኮሚኒቲ ሌቨል ተደራጅቶ የሚሰራ ስራዎችም አሉ። እነሱም ውሃ አቅርቦት እንዲያረጉ ዝግጅቶች ተደርጓልና አንዳንድ ወረዳዎች አሁን ኦልሬዲ በኮሚኒቲ ሌቨል ሪስፖንስ ውሃ እያቀረቡት ነው ያሉት
በማህበረሰብ ደረጃ።
ከአንድ ወር በፊት የሶማሌ ክልል ካቢኔት ድርቁን ለመከላከል 200 ሚሊዮን ብር በጀት ያጸደቀ ሲሆን ከዚህ መካከል 100 ሚሊዮኑ ጥቅም ላይ መዋሉን ነው አቶ ሳዲቅ የገለጹልን። ድርቁ ለተከሰተባቸው 78 ወረዳዎች በነፍስ ወከፍ 1 ሚሊዮን ብር ተሰጥቶ ወረዳዎቹ በቦቴ ውሃ እንዲያቀርቡ እየተደረገ ነው ብለዋል። የከፋ ድርቅ ላለባቸው የተወሰኑ ወረዳዎችም ተጨማሪ ድጋፍ ሊደረግ መታሰቡን ነው ምክትል ቢሮ ኃላፊው ተናገሩት። የአዲስ አበባ ከተማ አስተዳደር ከሁለት ቀን በፊት ለድርቁ ተጎጂዎች ድጋፍ የሚሉ 50 ሚሊዮን ብር ድጋፍ ማበርከቱን የተናገሩት አቶ ሳዲቅ በውጭ የሚኖሩ የክልሉ ተወላጆችም ተመሳሳይ ድጋፍ ለማድረግ እየተንቀሳቀሱ መሆናቸው መረጃ እንዳላቸው ተናግረዋል። የፌዴራል የአደጋ ስጋት ስራ አመራር ኮሚሽንም ስለ ችግሩ ዝርዝር መረጃ እንደተሰጠውና ምላሹም እየተጠበቀ መሆኑን አቶ ሳዲቅ ጨምረው ተናግረዋል። የሶማሌ ክልል ዝናብ የሚያገኙ በበልግና በመኸር ወቅቶች በመሆኑ ከአራት ወር በኋላ ሚያዝያ ላይ የበልግ ወቅት እስከሚገባ ድረስ ድርቁ ይቀጥላል ተብሎ እንደሚጠበቅ የአየር ንብረት ትንበያዎችን ጠቅሰው አቶ ሳዲቅ ተናግረዋል። ለዚህም የሚመለከታቸው አካላት በሚችሉት ሁሉ ድጋፍ እንዲያደርጉ ነው ጥሪ ያቀረቡት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባችን እንወስዳችኋለን። ከዚሁ ከድርቅ ጋር የተያያዘ ዘገባ ነው። ወደ ቦረና ነው የሚወስደን። ቦረና ዞን ላይ የተከሰተው ድርቅ በዱር እንስሳት ሀብት ላይ ጉዳት እያደረሰ መሆኑን የቦረና ብሔራዊ ፓርክ ኃላፊ አቶ ንጉሴ ዋታ ለቪኦኤ ተናግረዋል። የኦሮሚያ የደንና ዱር እንስሳት ሀብት ድርጅት ደግሞ ጉዳቱን ለመቀነስ ድጋፍ እያፈላለገ መሆኑን አስታውቋል። ገልሞ ዳዊት ተጨማሪ አለው።
ላለፉት ሁለት ተከታታይ የዝናብ ወቅት በቦረና ዞን ያልዘነበው ዝናብ አሁንም በዞኑ ላሉት የዱር እንስሳት ሀብት ስጋት ሆነዋል። አቶ ንጉሴ ዋታ ነገው የቦረና ብሔራዊ ፓርክ ኃላፊ ድርቁ በእንስሳት ሀብት ላይ እያደረሰ ነው ያሉትን ጉዳት እንዲህ ያስረዳሉ።
የሰጡ ዋቃ ፓርክ የሚለሰ ቦረናት ብሎኬት ገራገሩ ማቋት መለ
ቦረና ፓርክ ያለው ሁኔታ እንደ የዞኑ ቢለያይም በተለይ ከርከሮ በብዛት የሚገኝበት አካባቢ በዚህ ድርቅ ተጎድቷል። በተጨማሪም ሁለት አይነት የሜዳ ህዮች በዚህ አካባቢ በስፋት ይገኛሉ። እነዚህም በበጋው ከተጎዱት ውስጥ ናቸው። በሌላ በኩል ደግሞ በሳሊት በኩል ባለው የፓርኩ ዞን የተለያዩ በቦረና ብቻ የሚገኙ አዋፍ እዚህ ናቸው። ለዚህም አሁን ፓርኩን የሚያስተዳድረው የኦሮሚያ የደንና ዱር እንስሳት ሀብት ድርጅት የተቻለውን እያደረገ ነው። ሆኖም ግን ይህ በቂ አይደለም። ድጋፉ ከሌላም ሀገር ቢታለው።
አቶ ንጉሴ በስካውኑ በፓርኩ በድርቅ የሞቱት የዱር እንስሳት አሐዚፋ ባይርጉም በርካታ አራዊቶች በግጦሽ ሳር እጥረት እየተቸገሩ ናቸው ብለዋል።
እንደሚታወቀው በሀገራችን እንኳን የዱር እንስሳትን ሰውን ራሱ መርዳት በጣም አስቸጋሪ ነው። ምክንያቱም ስለ ዱር እንስሳት ጥቅም በሀገራችን ያን ያክል ግንዛቤ የለም። ስለዚህ ነገርም ትናንት እንዲሁም ዛሬ ከተዋቀረው ኮሚቴ ጋር ምክክር ስናደርግ ነበር። በስካሁንም የፓርኩ ሰራተኞችና የዞኑ አስተዳደር እንዲሁም የአካባቢው ማህበረሰብ ናቸው ውሃ ያቀረቡ ያሉት እንጂ ማንም የሳርም ሆነ የውሃ ድጋፍ ያደረገ የለም።
አቶ ንጉሴ በተለይ የቦረና ብሔራዊ ፓርክ በአርብቶ አደር አካባቢ የሚገኝ በመሆኑ በተለይ በመጋዶ በያበሎና በሌሎች አካባቢዎች የዱር እንስሳት በአርብቶ አደሮች ከብቶችና ግመሎች ላይ ሳቸውንም አክለው ገልጸዋል። የኦሮሚያ ደንና ዱር እንስሳት ጥበቃ ድርጅት የቦረና ብሔራዊ ፓርክን ጨምሮ 3 በቅርብ የተቋቋሙትን ፓርኮችን ያስተዳድራል። አቶ አራርሳ አረጋሳ የድርጅቱ ዋና ዳይሬክተር ናቸው።
ጋይ ቃምና ደዳ ደገርሰ ከነከጎዱ አው ያሊንታች ፈማጅራ ገመቡርቺ ይሳች
ጉዳዩ የሚመለከታቸው የአስተዳደርም ሆነ ሌሎች አካላት እንዲሳተፉበት እያደረግን ነው። መኖና የመጠጥ ውሃም እንዲቀርብ እየተሰራ ነው። እኛም የተቻለንን እያደረግን ነው። በተለይ ውሃን ለማቅረብ ጄኔሬተር ስለሚያስፈልግ ያንን እኛም በማቅረብ ላይ ነን። አሁንም ዝናብ ካልዘነበና በጋው የሚረዝም ከሆነ ጫናው ከዚህም ሊበረታ ይችላል። ስለዚህ የሚሰሩ የድጋፍ ስራዎች የዱር እንስሳትንም ያማከሉ እንዲሆኑ እየሄድንበት ነው።
አቶ ረጋሳ በኦሮሚያ ያሉት ፓርኮች የጎብኚዎች መዳረሻ ለማድረግ የመሰረተ ልማት ዝርጋታ እንዲሁም የማስተዋወቅ ስራ ይቀራል ካሉ በኋላ ድርጅታቸው ይህንን ለማሟላት እየሰራ መሆኑንም አስገንዝበዋል። በቦረና ዞን ያለው የቦረና ብሔራዊ ፓርክ በ1978 ዓመተ ምህረት መቋቋሙን እንዲሁም በ8 የዞን ወረዳዎችና ጎረቤት ሀገር ኬንያ ጋር ድንበር የሚጋራ መሆኑን የፓርኩ ኃላፊ አቶ ንጉሴ ዋታነገው ለቪኦኤ ገልጸዋል። ለአሜሪካ ድምጽ ክልሙዳዊት ከአዳማ።
ዘጋቢዎቻችን እናመሰግናለን። ወደ ሌላ ተከታዩ ዘገባችን እንወሰዳችሁ። ድሬዳዋና ቆሎጂ መጠለያ ውስጥ ከአራት አመታት በላይ መቆየታቸውን የተናገሩ ተፈናቃዮች ተቋቁመው ራሳቸውን እንዲችሉ አለመደረጉን በመግለጽ ቅሬታ አሰምተዋል። የመንግስት ባለስልጣናት ድሬዳዋ የነበሩ ተፈናቃዮችን ማቋቋማቸውን ቢናገሩም ተፈናቃዮቹ ግን ተደርጓል የሚባለው ድጋፍ በቂ አለመሆኑን አመልክተዋል። በሌላ በኩል ሶማሌ ክልል ውስጥ ባለፈው አመት የተከሰተው የጎርፍ መጥለቅለቅና የዘንድሮ ድርቅ በመደራረባቸው ክልሉ ያለውን ጥሪት እንዳማወጠጡበት አመልክቷል። አዲስ ቸኮል ሰፋ ያለ ዘገባ አለው።
ከአራት ዓመት በፊት በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች ተከስቶ በነበረው ግጭት ምክንያት ከኦሮሚያ ተፈናቅለው ድሬዳዋ ሚሌኒየም ፓርክ ውስጥ የተጠለሉ ዜጎች እንዲቋቋሙና ራሳቸውን እንዲችሉ የሚያደርጋቸው ድጋፍ እንዳልተደረገላቸው ለአሜሪካ ድምጽ ተናግረዋል። የተፈናቃዮቹ ኮሚቴ አስተባባሪ እንደሆኑ የነገሩን ፖኮር ሀሰን የተባሉ ተፈናቃይ ከተጠለሉበትም እንዲለቁ መጠየቃቸውን ተናግረዋል።
አራቱ ዓመት እኛ መጀመሪያ ያለንበት ቦታ ያው ችግር ተፈጠረ። ሰላማትን ወደዚህ ወጣ። ስንመጣ ደግሞ ያው አንድ ቦታ እዚህ አንድ ምሌምበርክ እና እዚህ ወጣት ማዕከል ሁለት ግሩፕ ሆነን ቦታው ስላልበቃን ወደ ላይ አራት ዓመት ሙሉ ቆይተን ነበር። ከዛ አሁን ነገ ተነጎዳ ቆም ነገር እናረጋለን እያሉ አራት ዓመት ብሎ ቆይተን ነበረ። አሁን ግማሻችን ተወስዷል ወደ የተለያየ ባጆች፣ እዚህ ወደ ሽኒሌ፣ ወደ ሙሉ የሚባል፣ ወደ አውባሬ የሚባል ብዙ ወጥ ቦታ እየተወሰደ ነው። ሲወሰድ ደግሞ እስካሁን እኛ ቁም ነገር ያላገኘ ነው ነገር የለም። ቦታ ብቻ ተሰጠን ለግማሻችን፣ ግማሹም እዚህ ቀርቶ የድርጅት ልቀቁ ቦታው እያሉ እኛ እንለቃለን ቦታ ነስቱን እያለ ግማሹ ቦታ መሬቱ አልበቃም ብሎ መንግስት እጅ እየጠበቀ ነው።
ከቅርብ ጊዜ ወዲህ የምግብም የንጹህም ሆነ የሕክምና አገልግሎት በአግባቡ እንደማያገኙም የተናገሩ አሉ። በሌላ በኩል ግን ድሬዳዋ የሚገኙ ከ4000 በላይ ተፈናቃዮች ከመጠለያ ወጥተው ራሳቸውን እንዲችሉ ተደርጓል ሲሉ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድ በፌስቡክ ገጻቸው ላይ አስፍረዋል። በድሬዳዋ ሚሊኒየም ፓርክ መጠለያ ቆይታው የዩኒቨርሲቲ ትምህርቱን ተከታትሎ መመረቁን የሚናገረው ኤልያስ ዴቶ መንግስት እሱን ጨምሮ ለ527 አባወራዎች ቦታ ሰጥቶ ጄደኒ በተባለ ቦታ መኖር መጀመራቸውን ይገልጻል።
የት ነበር ተፈናቅለ የመጣ?
ከመታራ።
ስንት ዓመት ቆየ እዚህ ድሬዳዋ መጠለያ ካምፕ?
4 ዓመት።
አሁን የት ነው ያለው?
ጄደኒ።
ጄደኒ የሶማሌ ክልል መንግስት የሰራው ቦታ ነው?
አይ ቤት አልተሰራም፣ ግን እኛ ነው እዛ ጋር እዛ ሄደን ማለት ነው። በእኛ ሸራ ማለት ነው። በእኛ ሸራ ነው የተሰራ እንጂ እነሱ ገና ቤት አልተሰራም፣ ግን ቦታ ተሰርተዋል።
ቤት ተሰርቶላቸው የሄዱ ሰዎች የሉ?
የለም፣ ገና ኮንትራት ወስዶ ገና ይሰራል መሰለኝ፣ ግን እስካሁን ግን እኛ ጋር አልመጣም።
ወደ ጄደኒ ከተመሩት ውጪ አውበሬና ራሱ ወደ ተባሉ ሌሎች ቦታዎችም እንዲሄዱና በየጎሳቸው እንዲሰፍሩ የተደረጉ ሌሎችም ድሬዳዋ ሚሊኒየም ፓርክ ውስጥ ተጠልለው የነበሩ መኖራቸውን ያገኘነው መረጃ ያመለክታል። ሆኖም ከመቶ በላይ አባወራዎች ዛሬም ድሬዳዋ ሚሊኒየም ፓርክ ውስጥ ተጠልለው የሚገኙ ሲሆን አብረዋቸው የነበሩት ሰዎች ወደ ተለያዩ ቦታዎች ሄደው እንዲሰፍሩ ከተደረገ በኋላ የምግብና የንጹህ አቅርቦት እንዲሁም የጤናና ሕክምና አገልግሎቶች የቀነሱባቸው መሆኑን ገልጸዋል። ከኦሮሚያ ተፈናቅለው ድሬዳዋ ተጠልለው የነበሩት ወደ ቀድሞ አካባቢያቸው መመለስ እንደማይፈልጉ የተፈናቃዮቹ አስተባባሪ አቶ ቦቀር ሀሰን ተናግረዋል።
መጡበት የተመለሰ የለም፣ አጠቃላይ የመጡበት ቦታ የተመለሰ የለም።
ቤት ተሰርቶ ተሰጣችኋል?
ቤትም የተሰራ የለም። አንድ እዚህ ወደ መጋላዓት የሚባለው ከውርሶ ወደዛ መሰረት ጀምሮ ቤቱም ሳያልቅ ከ3 ዓመት በፊት ወስዶት ነበር የመንግስቱ። ልክ ቤቱን ጀማምሮት ለመቶ አባወራ ቤቱም ሳያልቅ በመካከል ቆመ። ቤቱም ደግሞ አሁን እየፈራረሰ ከጥቅም ውጭ ሆነ።
ድሬዳዋ የሚገኙ ተፈናቃዮች ቁጥር በአጠቃላይ 4100 እንደሚሆን የሶማሌ ክልል ባለስልጣናት ይናገራሉ። ከዚህ ሌላ ከባቢሌ ከተማ አልፎ በሚገኘው ቆሎጂ መጠለያ ደግሞ 16000 ተፈናቃይ አባወራዎች እንደሚገኙም ተገልጿል። እነዚህን ራሳቸውን በማስቻል ረገድ ምን ተደረገ ስንል ጠይቀን ነበር። እስካሁን የድሬዳዋዎችን 4000 ተፈናቃዮች ጨምሮ ወደ 12000 የሚሆኑ ሰዎች ከመጠለያ ወጥተው ራሳቸውን እንዲችሉ መደረጉን የሶማሌ ክልል አደጋ ስጋት ስራ አመራር ኮሚሽን ምክትል ኃላፊ አቶ አብዱል ፈታ መሐመድ አብዲ ገልጸውልኛል። በዚህ ዓመትም 12000 የሚሆኑ የቤተሰብ አባላት ያሏቸውን 2445 አባወራዎች መልሶ ለማቋቋም መታቀዱንና ለዚህም የስዊዝ ልማት ኮርፖሬሽን የሚባል ድርጅት የገንዘብ ድጋፍ ለማድረግ መስማማቱን አቶ አብዱል ፈታ አመልክተዋል።
መንግስት ማሰቡት የተለያየ ቦታ ሪሎኬት ለማድረግ ነው ያስብን። የሆነ ዶኩመንት ያለ እቅድ አለ። ያ እቅድ ዱርበል ሶሉሽን ምን ኦፕሽን የሚባል እቅድ አለ። ዩኤን እና የኢትዮጵያ መንግስት የተስማመ እቅድ ነው። ሪሶርስ ብቻ ነበር የምንጠብቀው። አሁን ባለፈው ሳምንት ስዊስ ኤስዲሲ የምትባል ስዊስ ዲቨሎፕመንት ኮርፖሬሽን ኃላፊ መጥቶ ነበር። እነሱ የሚተባበሩት በዛው በቅዱ መሰረት የሚተባብሩ ድጋፍ አለ። ያ ድጋፍ እስከ 2000 አባወራ ይደገፋል።
አምስተኛ ዓመታቸውን የያዙት ተፈናቃዮችን እስካሁን ማቋቋም ለምን እንዳልተቻለ የተጠየቁት አቶ አዱል ፈታ ክልሉ አሉበት ያሉትን ችግሮች ዘርዝረዋል።
አንደኛው መንግስት ኦሮሚያ መንግስት የወሰዱት ጊዜ ለእነሱ ተፈናቃዮች የተቋቋሙት የባለፈው የነበረ መንግስት ነው። እኛ ጋር አሁን በ3 ዓመት ውስጥ ነው አዲሱ። በዚህ 3 ዓመት ውስጥ ሪሶርስ አንሳር ነው አንደኛው ችግሩ። አሁን በሪሶርስ የተመለከተ ነገር ነው። ክልሉ እንደሚታወቀው ከሌሎች ክልል ተወላቀርነት ነበረ። የተደጋገመ ድርቁም አለ፣ የተለያዩ ተፈናቀሎችም አለ። እነሱ በግጭት ብቻ የተፈናቀሉት ብቻ ሳይሆን ድርቁ የተፈናቀሎችም አለ፣ በጎርፍ የተፈናቀሎችም አለ። እና እነሱ ቻናዎች ስላለ ሪሶርሱም አነስተኛ ስለሆነ ከሪሶርስ አንሳር ብቻ ነበረ መልሶ ለመቋቋም ስራ እያስቆየ።
በቀጣዮቹ 3 ዓመታት ግን ሁሉንም ለማቋቋም አቀዳቸውን ኃላፊ ጠቁመዋል። ከድሬዳዋ ራሳቸውን ችለው ተቋቁሟል ስለተባሉትም እንዲህ ብለዋል።
አንደኛው ነጥቡ ይሄ ቤት አላለቁም። ከ3 ዓመት ልክ ለውጥ ስመጣ ነው ቤቶች የተሰሩት። እቅዳቸው 3 ቦታ 2200 አንድ ቦታ 100 ቤት ለመስራት፣ 2 ቦታ ደግሞ 2200 ቤት ለመስራት ነበር እቅዱ። ግን የኮንትራክት ችግር እኛ ችግር እና የሰኑ እና የወረዳ አስተዳደር ችግሮች ነበረ። ትንሽ ጊዜም ስለሄደ ገንዘቡ በኤክስቼንጅ ምክንያት የወሰዱበት ኮንትራክት እና ማቴሪያል ዋጋው በሰው ጊዜ ዋጋ የተለያየ ሆነና እና የሱፐርፊሽን ጉዳዮች የተለያየ ነገሮች ነበረ የተገኘ። አሁን ግን እኛ አቅራችን ቶሎ ዩኒቨርሲቲ ሰዎች የኢንጂነሪንግ ቲሞች ምክን ነበር። እነሱ አሰስ ተደርጓል። ሪፖርታቸው አቀረቡት። በቢሮ ማኔጅመንትም በብርን ዳይተናል። በብር ፈላልገን ለመርቸረስ ነው አሁን አቅራችን እሱ እነዚህ መግለጫ ድርጅቶች። ሌላ ደግሞ ይሄ ከድርድዋ መለያን ፓርቲ በተለያዩ ቦታ የተመለሱ ሰዎች ምን አድረገን መሰለኝ፣ አንዳንድ ቦታዎቹ መሬት ለኛ ነው የገሳን፣ መሬት ገዝተናል። ምግባቸው በመደበኛ ምግብ እና ሲሄዱት ሌላ ድጋፍ ምግቦችም እየተሰጠን አለን። በቴምፖራሪ ሸልተር እነዚህ ሸልተሮችም ደግሞ ተሰርተዋል። በውሃ በኩል ጤና በኩል ደግሞ ወረዳ እየደገፉ ናቸው።
አሁን ቤት ተሰጧቸው በተለያዩ አካባቢዎች የሰፈሩ ተፈናቃዮች ራሳቸውን የሚችሉባቸው የድጋፍ ፍቅሮች መኖራቸውንም አቶ አብዱል ፈታህ ይናገራሉ። በሌላ በኩል አሁን ድረስ ድሬዳዋ ሚሊኒየም ፓርክ ውስጥ የሚገኙ ወደ 100 አባወራዎችም ወደ ሸበሌ ዞን እንደሄዱ እንደሚደረግ አቶ አብዱል ፈታህ ተናግረዋል። የተፈናቃዮቹ አስተባባሪ አቶ ቦቆርም ተፈናቃዮቹ ከድሬዳዋ ወደ ሸበሌ ዞን የሚወስዳቸው መጓጓዣ እየተጠበቀ መሆኑን አረጋግጠውልናል። የምግብና ንጹህ መጠጥ አቅርቦት መጓደልም በቅርቡ ወደ ሸበሌ ዞን ይሄዳሉ በሚል ተሳቢ አቅርቦቱ እንደቀድሞ ባለመላኩ መሆኑን አቶ አብዱል ፈታህ ይናገራሉ። ከአራት ዓመት በፊት በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች ተፈጥሮ በነበረው ግጭት ሳቢያ ከተፈናቀሉት መካከል ጅጅጋ ከተማ አቅራቢያ ከምትገኘው የኦሮሚያ ጭናክሰን ከተማ ተፈናቅለው የነበሩት 3600 የሚሆኑት ግን ወደ ከተማይቱ መመለሳቸውን የክልሉ ርዕሰ መስተዳድር አቶ ሙስጠፋ መሐመድ ይፋዊ ገጽ ላይ የወጣው መረጃ ያመለክታል። በግጭቱ ኦሮሚያ ክልል 1 ሚሊዮን የሚሆኑ ሶማሌ ክልል ደግሞ 660 ሺህ አካባቢ ቁጥር ያላቸው ተፈናቃዮችን ማስተናገዳቸውን ሲገልጹ ነበር። ይሁንና አብዛኞቹ ተፈናቃዮች በሁለቱ ክልሎች ድንበር አካባቢ የሚገኙ አርሶ አደሮችና አርብቶ አደሮች በመሆናቸው ግጭቱ ሲቆም ወደ ቀድሞ መጠለያቸው ለመመለስ ብዙ አልተቸገሩም። በከተሞችና ከድንበር አካባቢ ከራቁ አካባቢዎች የተፈናቀሉት ግን ወደ መጠለያ ሰፈሮች ለመግባት ተገደው ነበር። የኦሮሚያ ክልላዊ መንግስት እነዚህን ተፈናቃዮች በልዩ ልዩ የክልሉ ከተሞችና በአዲስ አበባ ሲያሰፍር፣ ሶማሌ ክልል ግን መጠለያ ከገቡ ተፈናቃዮች መካከል አብዛኞቹን በተለያዩ እክሎች ምክንያት ራሳቸው ማስቻል እንደተሳነው ይገልጻል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ ደግሞ አት ቪኦኤ አማሪክ ብላችሁ ስርጭታችንን በቀጥታ መከታተል ትችላላችሁ። በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14፣ አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም horn@voanews.com ላይ ኢሜል አድርጉልን። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው ክፍል የመጀመሪያ ዝግጅታችን ከማለፋችን በፊት የቡዛየሁ ደምሴን የህልሜ ንግስት የተሰኘውን ሙዚቃ ልጋብዛችሁ።
I'm not afraid.
ተከታዩ ዘገባችን እንሰዳችሁ ወደ ግዛቲቱ ያደረጓቸውን ተደጋጋሚ ሁብኝቶችና ታይዋንን ወደ ዩናይትድ ስቴትስ ምክር ቤትና ባይደን ወደ አዘጋጁት የዲሞክራሲ ጉባኤ መጋበዝን ጨምሮ ሪፐብሊካንና ዲሞክራት የምክር ቤት አባላት በያዝነው አመት ታይዋንን በይፋ መቀበላቸውን የሚያሳዩ ድርጊቶች እየወጡ ነው። አሉላ ከበደ በአሜሪካ ድምጽ የተጠናቀረውን ዘገባ እንደሚከተለው ያቀርባል።
ባለፈው የሰኔ ወር ከሪፐብሊካንና ከዲሞክራት ፓርቲ የሆኑ እንደራሴዎች ታይዋንን መጎብኘታቸው ህግ አውጪዎቹ ወደ ደሴቲቱ ግዛት ካደረጓቸው ጉዞዎች ይህ አንዱ ብቻ ለራስ ገዟ ዲሞክራሲያዊት ግዛት ያላቸው ድጋፍ ማሳያ ተደርጎ ተወስዷል። ከዚያ ጉብኝት ወዲህ ዩናይትድ ስቴትስና ታይዋን በንግድና መዋለ ንዋይ ፍሰት ላይ ያተኮሩ በርካታ ውይይቶችን አድርገዋል። ታይዋን ቀድሞውንም ለዩናይትድ ስቴትስ ካስሩ ዋና ዋና የንግድ ሸሪኮቿ አንዷ ስትሆን ባለስልጣናቱ ታዲያ ከታይዋን ጋር ከዚህም የቀረበ የንግድ ቁርኝት እንዲፈጠር ለማድረግ ነው ጥረታቸው። ሆዜ ፈርናንዴስ የዩናይትድ ስቴትስ ረዳቴዎች ጉዳይ ሚኒስትር ናቸው።
We discussed the number of items that are important.
የምርቶች አቅርቦት ሰንሰለትን ምጣኔ ሀብታዊ ተጽዕኖና ጫናን በሚመለከቱ የሳይንስና ቴክኖሎጂ ልውውጦችን እንዲሁም የህዝብ ለህዝብ ግንኙነትና ኢኮኖሚያዊ ቁርኝታችንን በሚያጠናክሩ ለሁለታችንም ለዩናይትድ ስቴትስና ለታይዋን አስፈላጊ በሆኑ በርካታ ጉዳዮች ዙሪያ ተወያይተናል።
ታይዋን የዓለማችን ግዙፉ የኮምፒውተር ቺፕ አምራች የሆነውና በእንግሊዘኛው ምህጻረ ቃል TSMC የተባለው ኩባንያ መቀመጫ ናት። አብዛኞች የታይዋንን የዲሞክራሲ ዘለቄታ ከዩናይትድ ስቴትስ የምርት አቅርቦት ሰንሰለት ዋስትና መረጋጋት ጋር ያቆራኙታል። ሴት ጆንስ በስትራቴጂያዊና ዓለም አቀፍ ጥናቶች ማዕከል የዓለም አቀፍ ደህንነት ጥናት ፕሮግራም ከፍተኛ ምክትል ፕሬዝዳንት ናቸው።
ታይዋን ነጻና ግልጽ ገበያ ዲሞክራሲያዊ ስርዓት ነው የምትከተለው። መልካም የሚሰኝ ለንግድ ልውውጥና ለሥራ አመቺ የሆነ ሁኔታ ነው ያላት። ከዚህ አንጻር የነጻና ዲሞክራሲያዊ ታይዋን መኖር ለዩናይትድ ስቴትስ በኢኮኖሚያዊም ሆነ በአጠቃላይ የተረጋጋ የአቅርቦት ሰንሰለት ዋስትና መረጋጋት አስፈላጊ ነገር ነው።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ከቻይናዎቻቸው ፕሬዝዳንት ሺ ጂንፒንግ ጋር በርቀት በቪዲዮ አማካኝነት ካካሄዱት ስብሰባቸው በኋላ አስተዳደራቸው ታይዋንን ዩናይትድ ስቴትስ ለምታዘጋጀው ዓለም አቀፍ የዲሞክራሲ ጉባኤ መጋበዙ ከቻይና በኩል ከፍተኛ ነቀፌታ ቀርቦበታል። ዣው ሊዣን የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ
መይፋን ሶዞሶዌ ቻቻ ጀንሚንግ
What the US did proves that it's so called
United States ያደረገችው የሚያረጋግጠው ነገር ቢኖር ዲሞክራሲ የሚባለው መልካም ምድራዊ የፖለቲካ አላማዋን ማስፈጸሚያ ሰበብ ሌሎች ሀገሮችን የምትጫንበትና ዓለምን የምትከፋፍልበት መሳሪያ መሆኑን ነው። እንዲሁም የብቻ ጥቅሞቿ ማሟያና በዓለም ላይ ያላትን የበላይነት ለማረጋገጥ የምትጠቀምበት ዘዴ ነው።
ቤጂንግ ታይዋን የሉዓላዊ ግዛቴ አካል ነች ትላለች። ታይፔ በበኩሏ ደሴቲቱን ግዛት ሉዓላዊነት አላት ባይ ናት። ተንታኞች እንደሚሉት ታዲያ የባይደን አስተዳደርም እስካሁን የዩናይትድ ስቴትስን የቀደመ የጸና አቋም የሚያንጸባርቅ ነው ይላሉ። ዴሬክ ግሮስማን ብራንድ ኮርፖሬሽን የመከላከያ ጉዳዮች ተንታኝ ናቸው።
The US can recognize Taiwan as a democracy, but at the same
United States ለታይዋን ዲሞክራሲ ይሁንታ መስጠት ይችላልች ግን ደግሞ በተመሳሳይ አንዲት ቻይና የሚለውን ፖሊሲ ማጽናትም እንዲሁ የባይደን አስተዳደርም ሆነ ከርሱ የቀደመው የትራምፕ አስተዳደር አጽንኦት የሰጡት ጉዳይ አንዲት ቻይና የሚለውን መርህና ዩናይትድ ስቴትስ ታይዋንን አስመልክቶ የምታራምደውን ፖሊሲ ያካተተውን ሶስት ገጽታ ያለውን ይፋ አቋም ብቻ ሳይሆን የታይዋን ግንኙነት ድንጋጌ የተባለውን የሕግ አንቀጽ ማርቀቅና ስድስቱ ዋስትናዎች የሚሰኙትን የውጭ ፖሊሲ መርሆችም ይጨምራል።
ቻይና የደቀነችው ያልተቋረጠ የወታደራዊ ጥቃት ማስፈራሪያ ባለበት ታይዋን በፊኗ ወታደራዊ አቅሟን ማጠናከሯን ቀጥላለች። የታይዋን ግንኙነት ድንጋጌ የተሰኘውን ሕግ ተከትሎም ዩናይትድ ስቴትስ ለታይዋን የጦር መሳሪያዎች መቸብቸቧን አላቋረጠችም። ይህ በእንዲህ እንዳለ ዩናይትድ ስቴትስ ቻይና ታይዋንን በኃይል ከግዛቶቿ ለማዋሃድ የምታደርገው ጥረት ጨርሶ እንዳይሰምር ከልካይ ወይም አጋጅነት ያላቸውንና ዲፕሎማሲያዊ እርምጃዎች እየወሰደች መሆኗን የዋይት ሀውሱ የብሔራዊ ጸጥታ ጉዳዮች አማካሪ ጄክ ሱሊቫን የአገራቸውን አቋም በማንጸባረቅ ተናግረዋል።
ተከታዩ ዘገባ እንወሰዳችሁ። አካል ጉዳተኞችን የሚረዳው የፈጠራ ባለሙያ ሳምዲዮ ዝርዝር ዘገባውን ኤደን ገረመው ታስደምጠናለች።
አዲስ አበባ ተወልዶ ያደገው ሳምሶን ማዕሎ በአሁኑ ሰዓት ነዋሪነቱ በዩናይትድ ስቴትስ ቨርጂኒያ ግዛት ነው። ብዙዎች ሳምዲዮ በሚለው ስሙ ያውቁታል። የወጣትነት ጊዜውን በፊልም ስራ ላይ ያሳለፈው ሳምሶን ከፊልሙ ጎን ለጎን የመኪናና የሌሎች ነገሮች ጥገና ላይና መካኒክነት ላይ አሳልፏል። ሳምሶን የፊልም ስራ ወይም ቀረጻ እንዴት እንደጀመረ እንዲህ ያስታውሳል።
ወደ ካሜራ ስራ እንግዲህ የገባሁት ያው ካሜራ እንግዲህ ድሮ ያው በዘመድ በአንዳንድ ነገሮች እንግዲህ ፕሮግራም ሲደረግ ምናምን ማንሳት ደስ ይለኛል እና በሱ የተያያዘ ነገር ሆኖ እንደዚህ የሚበሩ ነገሮች ማንሳት በቃ ትንሽ ኢንክላይንድ ነበርኩ ለካሜራ፣ ትንሽ ቴክኒካል ነገሮችን መሞከር አንዳንድ ነገር ማድረግ። ከዛ የካሜራውን ትምህርት ትንሽ ቴክኒካል ነገር እዛ ኬንያ ትንሽ ከሞካከርኩ በኋላ ኢትዮጵያ ከመጣ በኋላ ሰርግ ማንሳት ስብሰባዎች ማንሳት አንዳንድ ነገሮች ማድረግ ጀመርኩኝ።
ለችግሮች መፍትሄ ማበጀት ሁለተኛው ባህሪው እንደሆነ የሚናገረው ሳምሶን ወይም ሳምዲዮ ገና በልጅነቱ ነበር ነገሮችን መጠገን የጀመረው። የመጀመሪያው ስራ ታዲያ በፊልም ኢንዱስትሪ ውስጥ ልዩ ቦታ የሚሰጠውና የሰዎችን እንቅስቃሴ አብሮ እየተንቀሳቀሰ ያለምንም የምስል መንቀጥቀጥ ለመቅረጽ የሚረዳው ስቴዲካም የተሰኘው የካሜራ ማንቀሳቀሻ እንደነበር ያስታውሳል።
ለማንኛውም አዳጊ ሀገር እኛ ኢትዮጵያ የፊልም መሳሪያዎች በብዛት የሉም። ልግዛችን ብትይ በጣም ውድ ናቸው። በዩኤስ ዶላር ሲመነዘሩ በጣም ብዙ ነው፣ ውድ ነው የሚሆኑት። ሙከራው እንግዲህ ይሳካ አይሳካ የሚለው ነገር የመሞከር ነገር ላይ የነበር ነው። ኢቭን ከአንዳንድ ጓደኞች ጋር ሳወራም ኧረ ይሄ ነገር አይቻልም ምናምን ይሉ ነበር። እና በቃ ሙከራዎች ነው። መጀመሪያ በእንጨት ሰራዋለው፣ ከዛ በኋላ እንደዚህ ከፍ ዝቅ የሚለው ነገር ሞክራለው፣ ከዛ መጨረሻ ላይ ደግሞ ቲልት እና ምንድነው ፓን የሚለው መካኒዝም እሱን ለመስራት እሱም ሌላ ቻሌንጅ ነው። እሱም በእንትን የሰራሁት በመኪና ዋይፐር ሞተር ሞዲፋይ አድርጌ ጊር ሪዳክሽን ይባላል። አንድ ትልቅ ጥርስ ሲዞር ወደ ትንሽ ጥርስ ምናምን እንደሱ አድርገን ስፒዱን እየቀነስኩኝ ምናምን አድርጌ በጣም ሰክሰስፉሊ ጥሩ ሆነ እና ምንድነው ቡናና ጊዮርጊስ እግር ኳስ ሲጫወቱ ሞክረንበት ሁላ በጣም ጥሩ ነገር አነሳንበት።
ሳምዲዮ ይህንን ስቴዲካም የተሰኘ መቅረጫ በዋናነት ለፈለሰፈው የስራውን ውጤት በኢሜይል በመላኩ የውጭ ሀገር የትምህርት እድሎችንም ማግኘቱን ይገልጻል።
እንግዲህ ስቴዲካሙን መጀመሪያ ሲሰራው ቴኒስ ሳይንስ ፊዚክስ ነገር አለው እና ሰውነትሽ ላይ ታስሮ ወክ መታረጊ ወክስ ታረጊ ስታብላይዝ ያደርጋል ሲስተሙንና አያንቺን ወክ ሾኩን በደንብ ይዘውና በደንብ ተንቀሳቀሻለሽና እሱን በሙከራ ሰርቼው ትዝ ይለኛል 2003 ላይ ነው በፈረንጅ ልክ ሰክሰስፉል ሲሆንና ስሞክርበትና አና ነገር ስንቀርጽበት አሪፍ ሲሆን ጻፍኩለት ለጋት ለኢንቨንተሩ ስቴዲካም ኢንቨንተር አረጋው በኢሜል ጽፍለት ሶስት ጥያቄ ጠየቀኝ ምንድን ነው የሰራው ምናምን ካለኝ በኋላ ሶስት ጥያቄ ጠየቀኝ ይሄ አሁን ከተማርኩ በኋላ ማቃቸው ዳይናሚክ ባላንስ ምናምን ይባላል እነሱ ሲጠይቀኝ እኔ አላቅም ይሄ ሶስቱን ስመልስለት ትምህርት እድሉን ብታገኝ ትማራለህ ወይ ስቴዲካም አለኝ አዎ አልኩኝ ከዛ በኋላ ከብዙ ጊዜ በኋላ ናሚቢያ እና ሳውዝ አፍሪካ አስተማሪም ከዛ እንዳልኩት ወደ አሜሪካ ነገር ዋናውን አስተማሪም
ከጊዜ በኋላ ኗሪነቱን በዩናይትድ ስቴትስ ሲያደርግ የራሱን ጋራጅ በመክፈት በሚሰራበት ወቅት በዩቲዩብ ላይ የተመለከታቸው ታጁ የተሰኘ ወጣትና የእናቱ ህይወት ስላሳዘነው አዲስ የፈጠራ ስራ በመስራት ችግራቸውን ለመቅረፍ እንዳሳሰበ ይገልጻል።
ያው ዩቲዩብ ምናምን ስታይ ስለ ኢትዮጵያ ያሉት አንዳንድ የአካል ጉዳተኞች ወይ ደግሞ ስለ ኢትዮጵያ ኒውስ ስሰሚ አንዳንድ ጊዜ የሚያሳዝኑ ነገሮች ይፈጠራሉ እና መጀመሪያ ታጁ የሚባል ለሱ ነው የሰራውለት። ታጁ ማለት 23 ዓመት እናቱ በጀርባ የተሸከመችው እናት ነች። እና 23 ዓመት እናቱ ተሸክመው መጨረሻ ላይ 23 ዓመት እንግዲህ ስትሸከመው ያረጀች ያደገ እሱ ጉልበት ያጣች የምትሄድበት ነገር አለና እንዴት ነው እንደዚህ የሚሆነው የሚለው ነገር ብዙ ይከነከነኝና መስራት ፈለኩኝና ለሱ ለመስራት እኔ አሜሪካን ያለሁት እነሱ ኢትዮጵያን ያሉት ኢትዮጵያ አዲስ አበባ ማለም ያሉት ወልቂጤ የሚባል ቦታ ነው ያሉት። ስለዚህ እንትኑ ስለ ጉዳቱ ስለ ሰውነቱ ስለ ቁመቱ ምናምን ማግኘት አለብኝ እንደሱ ለማድረግ መደወል አለብኝ። እየደወልኩኝ ልኬቱን ቁመቱን እግሩ ምናምን ካወኩኝ በኋላ ያው ታማሚነቱ ከጀርባው ጀምሮ እጁም እግሩም ነው የማይሰራው። ስለዚህ መሰራለት ዊልቸር ያው ካስተማይዝ የሆነ ለሱ የሚሆን ዊልቸር ከሆነ ዊልቸር ብዙ ጊዜ ኔቸር ከሆነ ከፍ ያለ እንደ ወንበር ነገር ነው። እኔ ግን መሰራለት በጣም ዝቅ ያለች ዊልቸር እና ትንሽ እንደዚህ ጋለል ብሎ የሚሄድበት ነው ዲዛይን ያደረኩት መጀመሪያ። ከዛ ከሰራውለት በኋላ ሁሉ ነገር ካረኩ በኋላ መጨረሻ ላይ ደግሞ ሶላር አደረኩት ጣራውን እዚህ ነው እንደ ፀሐይ መከላከያም አት ዘ ሴም ታይም ደግሞ ፓወር ጀነሬት የሚያደርግ ከሎምበሩም እንደዚህ ኢንክላይን እንዲያርግ አክቸተር ከውስጥ አረኩለት ወምበሩ ከፍና ዝቅ ይላል እንደዚህ ይላል ወምበሩ እሱን በባትሪው ፓወር የሚያርገው አክቸተሩም ፊድ የሚያርገው ሶላር ፓወሩ ነው። እሱን አድርጌ ሰራውለት ስቲል ማኑቨር ማድረግ በእጁ እንደዚህ መንዳት ስለማይችል እናትዮ ነው ስለተፈው ለእናትዮ በቁመቷ አድርጌ ሁሉ ነገር ሰራውላቸው። ከዛ አንድ ወዳጃችን ከካሊፎርኒያ የሚኖር ልጅ አንተን ከሰራው እኔ ደግሞ ክፍያውን የትራንስፖርቱን ልካለው ምናም ብሎ ላክንለት ያው እንግሊዝ ካውንት ይጣቀሙበት ነው።
የታጁ እናትና የታጁ ደስታ ደግሞ በዚሁ በጀመረው በጎ ስራ ላይ እንዲበረታ እንዳደረገው የሚገልጸው ሳምሶን ለሌሎች ሰዎችም ተመሳሳይ አገልግሎት የሰጠ ሲሆን በቅርቡ ደግሞ ጎህ የተሰኘች ለአካል ጉዳተኞች ጥቅም ላይ የምትውል አንድ ሰው መጫን የምትችል ተሽከርካሪም መስራት ችሏል።
በጣም ከባድ ነው። አንደኛ ታጁ ማለት መናገር አይችልም። እናቱን ነው ብዙ ጊዜ ማዋራትና ሳሚ ነው ምናምን ትለዋለች። እንግዲህ መቼ ነው የሚላከው ይላል። ገባሽ ዊልቸር እንደሚሰራለት ያቃል ምናምን እና በቃ ኤክሳይትድ ሆኗል ጓግቷል። ከዛ ልክ ሲያየው ከዛ ከቤቱ ከሳሎኑ ወጥቶ ሄዶ በቃ ቁጭ ሲልባት ይይዛት እና እንደዚህ ሲያደርጋት ደስ ሲለው ማየት ከምንም በላይ በገንዘብ የሚተመን ደስታ አይደለም። በጣም ከባድ ነው። አዎ እንግዲህ በቀጣዩ መጣው ያው ባይ ዘ ዌይ በየሳምንቱ አንድ ሰው ምናምን ይደውሉልኛል እንደዚህ አካል ጉዳተኛ የሆነ ከዚህ ለምን አንድ እንደዚህ ስሰራ ያው ይመስለኛል አንዳንዶቹ መካኒክ መኪና ስራ ምሰራ አይመስላቸውም እና ኤንጂኦ ምናምን ያለኝ ይመስላቸዋል መሰለኝ ይደውሉኛል ኮንታክት ያደርጉኛል እና ግን እንደዚህ ደግሞ አሁን የጎሃውን የሰራኋት የተሽከርካሪዋ የመኪናዋ ኬዝ እንደዚህ ደግሞ የሚመጣው አሁን የኤርሚያስ ማለት ነው በዝርፊያ ለመዝረፍ ብለው አደጋ ጥለውበት ስለት ሲወጉት ፓራላይዝ ይሆናል ሰውነቱ። አሜሪካን ሀገር አጋጣሚ ለቬኬሽን የመጣ ጓደኛው በደንብ በቃ ፊዚካሊ ፊት የነበረ በደንብ ሰርቶ በጣም ጠንካራ የነበረ ሰው እንደዚህ አደጋ ደርሶበታል ብሎ ቪዲዮን ያሳየኛል። ኦኬ እና ብዬ እኔ ያው መጀመሪያ የኤሌክትሪክ ዊልቸሮች ነበር ኦርጋናይዝ የምናደርገው ግን ከዛ ከመስሪያ ቤቱ ወደ ቤቱ የሚሄድበት ርቀት ረጅም ስለሆነ ይሄ ነገር ሞተራይዝ መሆን አለበት ብዬ በሞተር የምትሰራ ነገር አስቤ ዲዛይን አድርጌ ሰራኋት። ወሃልኳት
ሳምሶን በጠዋት ለስራ ሲወጣ የነጋት ጎህ ፎቶግራፎችን ማንሳት ስለሚወድም ድርጅቱንና መኪናውን በዛ መሰየሙን ይገልጻል። ከዛ በተለየ ደግሞ እጅግ ብዙ የፈጠራ ስራዎችን የሚሰራው ሳምሶን አሁን ላይ ደግሞ በጎዳና ላይ አዛውንቶችንና የጎዳና ተዳዳሪዎችን ገላ ያጠቡ ልብስ የሚቀይሩና የሚመገቡ በጎ ፈቃደኛ ወጣቶች የሚበረከት ተንቀሳቃሽ የገላ ማጠቢያ ሰርቶም ጨርሷል።
አሁን የብዙ ጊዜ ለሶሻል ሚዲያ መሆን የማይችል ግን ከባድ የሆነ አንድ ቪዲዮ አለ። ያ ቪዲዮ ምንድነው ልጁ የጎዳና ልጅ ነው እና ሊያጥቡት ሲሉ ከአካላቱ ላይ የሚወጣው የተባይ ቁጥሮች ብዛት በጣም ያስደነግጣል እና ሰው እንዴት አካል በቁሙ ሆኖ እንዴት እንደዚህ ይሆናል ብለሽ በቃ ገባሽ ብዙ ነገር እንድታስብ ያደርግሻል። እና እሱን ደግሞ የሚያደርጉ ልጆች አሉ፣ እግዚአብሔር የባረካቸው ልጆች አሉ። እነሱ እነ ያሬድ ይባላሉ። እና እነሱ የሚያደርጉትን ስራ ትንሽ ለእነሱ ፋሲሊቴት ሊያደርግላቸው የሚችል ነገር ለምን አልሰራላቸውም ነው። እና ሊያሰብኩት ሞብል ተንቀሳቃሽ ፖርታብል የሆነች ሻወር ነው ላደርግላቸው የምፈልገው። ኖርማሊ የምትዘረጋ የምትታጠፍ፣ ከዛ በኋላ የሚታጠቡት ሰዎች ብዙ ጊዜ ያው ራቆትን ሰው መታጠብ መቼም ማንም ሰው አደባባይ ላይ አይፈቅድም መታጠብ። ስለዚህ በጣም ይቸገሩ ነበረ። እኔ የሚችል ግን ሄክሳገናል የሆነች በቀላሉ እዛ ላይ ስክትክት አድርገዋት ለማጠብ የሚችሉበትን ነገር ዲዛይን አደረኩኝ። አሊ ውስጥ የምትገባ ፓምፕ አለች እና ፓምፑ እዛ ከገባ በኋላ ባትሪ፣ ሁለት ባትሪ አለው። አንደኛው ባትሪ ቻርጅ ሲደረግ አንዱ ለአርባ ደቂቃ አንደኛው ያገለግላል። አንደኛው መኪና ባትሪ መሆን ይችላል፣ በቤትም ባትሪ መሆን ይችላል። በደንበኛ ሻወር ያደርጋል።
ትልቁ ችግሩ የሚሰራቸውን የፈጠራ ስራዎች ወደ ኢትዮጵያ መላኩ እንደሆነ የሚናገረው ሳምሶን፣ እነዚህ ችግሮቹ ከተቀረፉለት ግን ሌሎች ድጋፍ የሚያስፈልጋቸውን አካል ጉዳተኞችን በሰፊው ለመርዳት ያለሙ ፕሮጀክቶችን እያቀደና እየሰራ መሆኑን አጫውቶኛል። አሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽት ወደ ያዝነው የመጨረሻ ዘገባ እንወሰዳለን። ኦሚክሮን የኮሮና ቫይረስ ዝርያን ምንነት፣ ጠባይና ደቅኗል የሚባለውን አሳሳቢነት እንዲሁም ከቫይረሱ ጋር ተያይዘው የሚነሱ ሌሎችም ጉዳዮችንም ይዳስሳል ተከታዩ ዝግጅት። ኦሚክሮን ዛሬ ያሉትን የኮቪድ-19 መከላከያ ክትባቶች ብቃት ይፈታተን ይሆን? አንዱ ጥያቄ ነው። በዩናይትድ ስቴትስ የራክቪል የውስጥ ደዌ ሕክምና ማዕከል የኮቪድ-19 ፕሮግራም ሊቀመንበር የሆኑትን ዶክተር አሰፋ ጄጃው መኮንን ካሉላ ከበደ ጋር ያደረጉት ውይይት ማብራሪያዎችን ሰጥተዋል። ቀጥሎ ይቀርባል።
ዶክተር አሰፋ ጄጃው መኮንን በቅድሚያ ለጊዜው አመሰግናለሁ።
ዜር ስትልኛሉ ና
በኢትዮጵያ የቀን አቆጣጠር ህዳር 15፣ በአውሮፓውያኑ የቀን አቆጣጠር ህዳር 24 ከ11 ቀናት በፊት የታወቀውና በዓለም ዙሪያም አሳሳቢነት የከሰተው ይህ አዲስ የኮቪድ-19 ዝርያ ኦሚክሮን መኖሩ በምርመራ በተረጋገጠ 2 ቀናት ውስጥ የዓለሙ ጤና ድርጅት የሚያሳስበው ራሱን የለወጠ ዝርያ የሚል ቅጽል ሰጥቶታል። በኋላ ቢተቹም አገራት ለየት ባለ የስጋት እና የመራወጥ ስሜት ውስጥ ታይተዋል። ዩናይትድ ስቴትስን ጨምሮ አንዳንድ አገሮች የቫይረሱን መከሰት ይፋ ባደረጉ ከደቡባዊ አፍሪካ አገሮች የሚነሱ ጉዞዎች ላይ እገዳ፣ አዲስ የምርመራ ውጤት ማረጋገጫ ደንቦች እና ጃፓንን የመሰሉ አገሮች ደግሞ ማንኛውንም ዓለም አቀፍ በረራዎች ሙሉ በሙሉ እስከ ማገድ ደርሰዋል። ለመሆኑ ለዚህ ሁሉ ትርምስ መነሻ ስለሆነው አዲሱ የኮቪድ-19 ዝርያ ኦሚክሮን እስካሁን በተጨባጭ የሚታወቀው ምንድን ነው? ዋና ዋናዎቹን ቢዘረዝሩልን የቱንስ ያህል ያሳስበን ይገባል?
እንደሚታወቀው ቫይረሶች በሚራቡበት ጊዜ ጸባያቸውን ይቀይራሉ። የአካላቸውን ፕሮቲን የምንለውን አሚኖ አሲድ የሚባሉ ቅርጽ የሚቀይሩ ነገሮችን ይሰራሉ። ይሄ ሚውቴሽን እንለዋለን። ሚውቴሽን ቫይረስ በሚራባበት ጊዜ በጣም ብዙ ጊዜ የሚያጋጥም ነገር ነው። አብዛኛው ሚውቴሽን ምንም አይነት ችግር የሚያመጣ አይደለም። ነገር ግን ለምሳሌ በዚህ አሁን በሳርስ ኮቪድ ቫይረስ ስፓይክ ፕሮቲን የምንላት አንድ ፕሮቲን አለች። ለምሳሌ ታችን መከላከያ ወደዛ ይሰራል። ክትባቶች የተሰሩት ኒውትራላይዝ እንለዋለን። እሱን ሄዶ ብሎክ የሚያደርግ የሚዘጋ የሰውነት መከላከያ ለመስራት ነው። ከዚህ በፊት የታዩት አልፋ ወይም ዴልታ የሚባሉት ሁሉም እዛ ፕሮቲን ላይ በጣም አነስተኛ የሆነ የቅርጽ ለውጥ ነው ያሳዩት። ነገር ግን ይሄ አዲሱ እዛ ላይ ያሳየው የቅርጽ ለውጥ ብዛት አለው። ከዛ ላይ ደግሞ ከስፓይክ ፕሮቲን ከምንላትም ውስጥ ሌላ ደግሞ ክፍል አለች ቫይረሱ ሄዶ የሚጣበቅባት። እሷ ላይ ደግሞ በርከት ያሉ የቅርጽ ለውጥ ማድረጉ ነው። ምክንያቱም ያ የቅርጽ ለውጥ ካለ ሰውነታችን ከዚህ በፊት የሰራው መከላከያ በክትባትም በተፈጥሮ ምክንያትም ሄዶ ከዛ ጋር ግጥም ላይል ይችላል። ልክ እንደ ሶኬት ብናስበው የሶኬቱ ሄዶ መግጠም ፊት ላይ ያረግ ይችላል። ካላረገ ቫይረሱ ብቻውን መራባት እድል ይኖረው ይችላል። መከላከያ የሰራ ነውን ደግሞ አልፎት ሊሄድና ሊያጠቃ ይችላል የሚል ስጋት ነው። እንግዲህ መጀመሪያ የቅርጽ ለውጡ ብዛት ስለነበረው ሚውቴሽን የምንለው ፓርት ብዛት ስለነበረው፣ ከብዛቱ ደግሞ ታርጌት የምንለው ፕሮቲን አካባቢ በጣም አስፈላጊ የሆነው ፕሮቲን ላይ መሆኑ፣ ከዛ አልፎ ደግሞ ከዛም ፕሮቲን ፓርት መጣበቂያው ላይ መሆኑ፣ በተለይ የመጀመሪያ መቶ ሲኮንሶች ይባላሉ ዘረመል ሲጠራ የመቶዎቹ በርከት ያለ ማሳየቱ ነው አስጨንቆ የነበረው። እንደዛ በሚሆንበት ጊዜ ቫይረሱ ብዙ እሱን የሚጠቅሙት ነገሮች ሊያደርግ ይችላል። ከሰው ሰው የመሰራጨት አቅሙ ከፍ ሊል ይችላል። በሽታውን የጠና ሊያደርግ ይችላል። ከዛ ባለፈ ደግሞ ክትባቶቹ ወይም መከላከያችንን እንዳይሰራ ሊያደርግ ይችላል የሚል ስጋት ስለነበረ ነው። በአንድ ጊዜ እንዳየው እንግዲህ ዓለም ከዳር እስከ ዳር ብዙ ክልከላ እንደዚህ ተደርጎ የነበረው።
መልካም። ዶክተር አሰፋ፣ የዓለም ጤና ድርጅት ባለፈው አርብ ይፋ ባደረገው መግለጫ ቅድም እርስዎ እንዳሉት ደጋግሞ ራሱን የለወጠ ዝርያ በመሆኑ አንዳንዶቹ ለውጦች አሳሳቢነት አላቸው ብሏል። ከዚህ ቀደም ለኮቪድ-19 የተጋለጡ ሰዎችን በድጋሚ የማጋለጥ ከፍ ያለ እድል እንዳለው ቅድመ ጥናቶች ማረጋገጣቸውን አመልክቷል። ይህስ ምን ማለት ነው? ቀድሞ ለቫይረሱ የተጋለጡ የሚለውስ በክትባት አማካኝነት ከቫይረሱ ጋር የተዛመደ ንክኪ ያላቸውን ምንም እንኳን የክትባቱ ጠባይ ወይም አይነት ከዚህ ቀደም ከምናውቃቸው የተለየ መሆኑ ቢታወቅም በተደጋጋሚ በውይይቶች አንስተነዋል። በሌላ አነጋገር ይህ ዳግም ለቫይረሱ የመጋለጥ እድል ከፍ ይላል የተባለው የተከተቡ ሰዎችንም ይጨምር ይሆን ወይ?
አዎ፣ ይሄ ሚውቴሽን ምንለው የአካል ለውጥ በሚያደርግበት ጊዜ ቫይረሱ በተለይ ህመም እንደገና በሚይዝበት ጊዜ ሪኢንፌክሽን የምንለው እኛ ሁለተኛ ለቫይረሱ ተጋልጦ ህመም ሰውነታችን ውስጥ እንዲፈጥር እድል መስጠት፣ አንደኛ ይሄ አዲሱ ቫይረስ ያስደነገጠው ቅርጹን በብዛት ስለቀየረ ከዚህ በፊት በተፈጥሮ አሞንስ ቢሆን ለዛ የሰራነው መከላከያ ይሄን ይከላከላል ወይ አይከላከልም የሚለው መልስ ስላልነበረ፣ ሁለተኛ ደግሞ የተሰጡ የተለያዩ የክትባት አይነቶች አሉ። ግን የክትባት አይነቶች እንግዲህ በደንብ ወደ ኋላ ለመመለስ አንደኛ የዚህ የደከመ የቫይረስ አካል ስጠት አለ፣ ፕሮቲን አለ፣ ያን የሚመስል ሰውነታችንን ቫይረሱ እንደመጣ አድርጎ መልእክት ስለሚልክ ሰውነታችን መከላከያ እንዲሰራ፣ ሌላ ደግሞ ጄኔቲክ ኢንፎርሜሽን ምንለው ኮዱን መስጠት አለ። በአብዛኛው አሁን አሜሪካን ሀገር የተደረጉት አይነት ክትባቶች ማለት ነው ኤምአርኤንኤ የምንለው እሱ ኢንፎርሜሽኑ ይሄዳል። ሰውነታችን ደግሞ ፕሮቲን ይሰራል፣ ፕሮቲኑ ቫይረሱን ስለሚመስለው መከላከያ ይሰራል። ነገር ግን የዚህ የቫይረስ ጸባይ መቀየር አሁንም ክትባቱ ከሚሰጠን መከላከያ ጋር ቅርጹን መቀየሩ የትኛውንም አይነት ክትባት ብንወስድ ለበሽታ ያጋልጠናል ወይ የሚለው ፍርሃት ነው እንግዲህ ትንሽ ዓለም ላይ እንደው መደናገጥ ፈጥሮ የነበረው። ነገር ግን አንቲቦዲ የምንለው አንድ አይነት መከላከያ ነው በክትባትም በናቹራል ኢንፌክሽን የምናገኘው። ሌላው ደግሞ ብዙ ጊዜ የማንለካው ሴል ሚዲየትድ የሚባለው ቲ ሴል የሚባል ኢሚዩኒቲ አለ። እሱ
እንደ ሪዘርቭ ጦር ማለት የዛ አይነት መከላከያ ሰውነታችን ለኢንፌክሽን ሲጋለጥ አንቲቦዲ የሚባለው ስራ ይጀምራል። በሰውነት በደም ላይ ሰርኩሌት የሚያደርግ ተንቀሳቃሽ ነው። ግን ደግሞ ተቀምጦ ቁጭ ብሎ ደግሞ የሚጠብቅ ሪዘርቭ አለ። ያ ደግሞ ይነቃና ሄዶ ደግሞ ቫይረሱን በሽታ እንዳያመጣ ያደርጋል። ቫይረሱን ይገላል ማለት ነው። እና በአንቲቦዲ ብዙ ጊዜ ወስደን ቴስቲዩብ ላይ ኒውትራላይዝ አረገ አላረገ ቫይረሱን አጠፋ ወደ ሴል እንዳይገባ አረገ ብለን ቶሎ መናገር እንችላለን። ይሄ የሴል ሚዲየትድ ኢሚዩኒቲ የሚለውን ብዙ ጊዜ በላብራቶሪ አንለካውም። በአብዛኛው በወረርሽኝ አይነት ነገር ላይ ያ በምንድን ነው የሚታወቀው? እንከታተላለን። ቫይረሱ ከመጣ በኋላ ምን ያህል ሰው ታመመ፣ የጠና ሰው አለ ወይ፣ ወደ ሆስፒታል የገባለ ወይ፣ ህይወቱ ያለፋለ ወይ ስንል እስካሁን በታየው በዚች በአስር ቀን ውስጥ ያ ስጋት ጎልቶ አልታየም። ስለዚህ የሪኢንፌክሽንም እንደገና የመያዝም የጠና ህመምም ወይም ደግሞ የክትባቱን ወይም በተፈጥሮ ከዚህ በፊት ያመመንን ያን አልፎ የመሄድ ጸባዩ እስካሁን እንደተፈራው አይደለም። ነገር ግን አሁንም ገና ክትትል እየተደረገ ነው። ገና የአስር ቀን ስለሆነ ትልቁ አስጊ ነገር ግን ምንድን ነው? ቫይረሱ እየቀያየረ ከሄደና በተለይ በአንድ ጊዜ ብዙ ቅርጾቹን የመቀየር አዝማሚያ ማሳየቱ ለሚቀጥለው ደግሞ በጣም ብዙ ቅርጹን ሊቀይር ይችላል። እንደዛ ከሆነ መከላከያችን ወይ ክትባታችንን ሄዶ ግጥም ብሎ እሱን እንዳይዘጋው ሊያደርግ ይችል ይሆናል የሚል ነው። ነገር ግን ደግሞ ሳይንስ ደግሞ ቀድሞ ደግሞ ያን እየሰራ ነው። ቀድሞ ደግሞ የቫይረሱ ዘረመል ተጠንቶ ሲቀይር አሁንም የክትባቱን አሰራር ኮዱን በመቀየር ያን የሚመስል ደግሞ መስራት ሂደት ላይ ነው ማለት ነው።
እንግዳችንን እናመሰግናለን። አድማጮች ሙሉን ዘገባ ከዌብሳይታችን ላይ ማግኘት ትችላላችሁ። ለምሽቱ ያስተናዳናቸው ዝግጅቶችም ተጠናቀዋል፣ ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም መልካም ምሽት፣ ደህና ደሩ። በነገው ምሽት አሉላ ከበደ በራዲዮ መጽሔት ዝግጅት ይጠብቃችኋል። በእኔ በኩል ሰላም፣ በደህና ደሩ። በቀራችን ጥቂት ደቂቃ ተከታዩን ዜማ ልጋብዛችሁ። መልካም ምሽት። Yeah, I can't believe I'm on the other side.